ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የዛሬ ቅዳሜ የካቲት 30 2011 ዓ.ም ፕሮግራም ጀመረ። በለገጣፎ የቤቶች ማፍረስና የአዲስ አበባ የባለቤትነት ጥያቄ ውጥረት ቀሰቀሰ።
በኢትዮጵያ የሽግግር መንግስት የሚያስፈልግበት ሁኔታ ላይ አለን ብዬ አላስብም፣ እንደ እውነት የምናገር ከሆነ ማለት ነው። ምክንያቱም ወደ ሽግግር መንግስት የሚመጡ ሰዎች ሀገር ሽማግሌዎች ናቸው ቢባል ከጫፍ ከጫፍ በዚህ ሰዓት ይህን በአገሪቱ ላይ የተጋረጠውን የጸጥታ ችግር በምን መልኩ ነው እነሱ የሚመልሱት? ወይስ ደግሞ ወጃሩር መከላከያ ስልጣን ማለት ነው
እኔ በግሌ ኢህአዴግ መፍረስ ነው ያለበት። በትክክል በቃው መፍረስ ነው ያለበት። ጊዜያዊ መንግስት እኔ ዶክተር አብይ ራሳቸው ሊሆኑ ይችላሉ። ጊዜያዊ መንግስት ማቋቋም ካልተቻለ በስተቀር በድሮ ወሬ እናርሳለን፣ በድሮ ይሄ በነበረው አካሄድ እንሄዳለን የሚለው ከሆነ ተመልሰን ሌላ ችግር ውስጥ እየገባን እንደሆነ ይኸው እያየ ነው።
ያደመጣችኋቸው ዶክተር መንግስቱ አሰፋ ከአዲስ አበባ እንዲሁም አቶ ምላአሉ ፍስሐ ከሚኒሶታ ናቸው። የሁለቱ ውይይት ከዜና ቀጥሎ በሚቀርበው ወቅታዊ ፕሮግራም ላይ ይቀርባል። እንደምናመሻችሁ አድማጮች፣ የሚያስተናግዳችሁ አዲሱ አበበ ነኝ። ንጉሡ ታምሬ ፕሮግራሙን በመምራት አብሮን እስከ አራት ሰዓት ያመሻል። በቅድሚያ የዓለም ዜና እንድታደምጡ ጋብዛለሁ። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። አልሳንቶስ ቴክኒሻን ሆኖ በስቱዲዮ መሳሪያዎች ላይ ይገኛል። የአማራ ክልል ፕሬዚደንት ሆነው ላለፉት 5 ዓመታት ያገለገሉት አቶ ገዱ አንዳርጋቸው ትናንት ምሽት ተሸኝተዋል። ለአሸኛኘታቸው ማምሻውን ባህር ዳር ላይ በተሰናዳው የራት ግብዣ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ አቶ ገዱ በለውጡ ውስጥ የነበራቸውን አጋዥ ሚና አድንቀው ተናግረዋል። ከአንድ ሳምንት በኋላም ከባድ ወዳሉት ኃላፊነት ጠቅላይ ሚኒስትሩ አቶ ገዱ እንደሚዘዋወሩ ተናግረዋል። በሥነ ሥርዓቱ ላይ የተገኙት ምክትል ጠቅላይ ሚኒስትር ደመቀ መኮንንም ንግግር አድርገዋል። በዚሁ ሥነ ሥርዓት ላይ በዚህ ላይ የተጠናቀረ ዘርዘር ያለ ዘገባ ከደረሰ በዚህ ምሽት፣ ካለበለዚያም ነገ ይዘንላችሁ እንመለሳለን። የደቡብ ክልል ገዢ ፓርቲ የሆነው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ስብሰባ ትናንት በድንገት የተበተነው በቡድን የተደራጁ አካላት አዳራሽ ውስጥ ገብተው ሕግና ስርዓትን ባልተከተለ አግባብ መድረኩ እንዲታወክ በማድረጋቸው ነው ሲል ትናንት ምሽት መግለጫ ማውጣቱን የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ዘግቧል። በአንዳንድ የአመራሩ አባላት ላይም ድብደባ ጭምር መፈጸሙን ድርጅቱ አስታውቋል። በሌላ በኩል ደግሞ ተቃዋሚው የሲዳማ አርነት ንቅናቄም ትናንት ምሽት ላይ ባወጣው መግለጫ ደኢህዴንን አካባቢው ሰላማዊ እንዳይሆን ተንኳሽና አደገኛ አድራጎቶችን ይፈጽማል ሲል ከሷል። ሲአን ሰውን አስቆጥቶታል ያለውና ለውይይት የቀረበው ሰነድ ለሲዳማ ሕዝብ ጥያቄ መልስ የማይሰጥ ነው ቢልም ደኢህዴን ግን ሰነዱ ዝርዝር ጉዳዮች የተፈተሹበትና ችግሮችንም አንጥሮ ያወጣ በሁሉም ዘንድ መግባባት ተደርሶበት የተዘጋጀ ነው ብሏል። የሲዳማ አርነት ንቅናቄ በመግለጫው ላይ ተነሳ የተባለው ቁጣ ወደ ከፋ ሁኔታ እንዳይለወጥ፣ በሕዝቦች መካከል ችግር እንዳይፈጠር፣ ሰውም ተቃውሞውን ኃላፊነት በተሞላበት መንገድ እንዲገልጽ ጠይቋል። ሐዋሳ ከተማ ውስጥም በጋዜጠኞች ላይ ይፈጸማል የሚባለው ትንኮሳና ጥቃት እንዲቆምና የሲዳማ የክልልነት ጥያቄ በሕገ መንግሥቱ ብቻ እንዲፈጸም ጠይቋል ሲአን። በሌላ በኩል ደግሞ የደኢህዴን መግለጫ ጉባኤውን ለመበተን የተካሄደውን እንቅስቃሴ ፓርቲው እንደሚያወግዝ አስታውቆ ውይይት እየተካሄደበት ነው የተባለውን ሰነድ አስመልክቶ ለሕዝቡ የተሳሳቱና የተዛቡ መረጃዎች እንዲሰራጩ እየተደረጉ ነው ብሏል። ሕግን ተላልፈዋል የተባሉ ግለሰቦች ፍርድ ፊት ይቀርባሉ ብሎ እንደሚጠብቅ ያስታወቀው ደኢህዴን ሁኔታው እንዳይባባስ ለማድረግ ሐዋሳ ከተማና የሲዳማ ዞን የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ሴቶች፣ ወጣቶችና መላው ህብረተሰብ አሳይተውታል ላለው ትዕግስት፣ ጨዋነትና የኃላፊነት ስሜት አድናቆቱን ገልጿል። በተከታይ ቀናት ዘርዘር ያለ ዘገባ ሐዋሳ የሚገኘው ሪፖርተራችን ዮናታን ዘብዴዎስ ይዞ ይመለሳል። ህንድና ፓኪስታን ሰሞኑን ገብተውበት በነበረ አደገኛ መዘዝ ሊያስከትል ይችል የነበረ ግጭት ሲያፈገፍጉ ከነበረ ግጭት ሲያፈገፍጉ ፓኪስታን በታጣቂ ቡድኖች ላይ ጠንካራ እርምጃ እንድትወስድ ኒው ደልሂ አሳስባለች። ፓኪስታን በበኩሏ በዚህ ሳምንት ውስጥ ብቻ በአስሮች የሚቆጠሩ የታገዱ ድርጅቶች አባላትን እንዲሁም ጃይሽ ኤ መሐመድ የሚባለውን ቡድን መሪ ሁለት የቅርብ ዘመዶች ይዛ ማሰሯን አስታውቃለች። ቡድኑ ባለፈው ወር ውስጥ ካሽሚር ግዛት ውስጥ የተፈጸመና ሕይወት ያጠፋ ጥቃት ፈጽሟል ስትል ህንድ ትከሳለች። ብዙ ቁጥር ያላቸውንና የታገዱ የእስልምና ቡድኖች የሚያንቀሳቅሳቸውን የእምነትና የማስተማሪያ ተቋማት የመንግስቱ ኃይሎች በቁጥጥራቸው ስር መዋላቸውንም ፓኪስታን አስታውቃለች። ህንድ ግን ፓኪስታን እየወሰድኩ ነው በምትለው እርምጃ አለመርካቷን ገልጻለች። ሰሜን ኮሪያ ተምዘግዛጊ ሚሳይል ለመተኮስ ወይም ሮኬት ወደ ጠፈር ለማስወንጨፍ እየተዘጋጀች ነው ሲል ኤንፒአር የሚባለው አሜሪካዊ የራዲዮ መገናኛ ብዙሃን ዘገበ። ሳኑምዶንግ በሚባለው ጣቢያ አካባቢ ከባድ የጭነት ተሽከርካሪዎችና አነስተኛ መኪኖች፣ የባቡር ፉርጎዎችና የከባድ ዕቃ ማንሻና ማንቀሳቀሻ መሳሪያዎች እንቅስቃሴ መኖሩን ከሳተላይት ቅኝት የተገኙ መረጃዎች እንደሚያመለክቱ ራዲዮው ተናግረዋል። የሚታዩት እንቅስቃሴዎች ሰሜን ኮሪያ አንዳች ሮኬት እየሰራች መሆኗን የሚጠቁሙ ናቸው ብለዋል ካሊፎርኒያ የሚገኘው ሚድልበሪ የዓለም አቀፍ ጥናቶች ኢንስቲትዩት ተመራማሪ ጄፍሬ ሉዊስ ለጣቢያው በሰጡት ትንታኔ። የፕሬዚደንት ዶናልድ ትራምፕ የምረጡኝ ዘመቻ ዳይሬክተር በነበሩት ፖል ማናፎርት ላይ የ47 ወራት እስራት መፈረዱ በዩናይትድ ስቴትስ የወንጀል ፍትህ ስርዓት ውስጥ አሁንም ችግር እንዳለ ያሳያል የሚሉ ንግግሮች እየተቀሰቀሱ ነው። ለዜና የተያዘው ሰዓት አበቃ። ለቀሪ ዝግጅት ወደ አዲሱ ልመልሳችሁ።
የዓለም ዜናውን አደመጥን። አሁን የወቅቱ የፖለቲካ ሁኔታ ከሁለት እንግዶች ጋር የምናደርገው ውይይት ይቀጥላል። እንዳልኩት ወቅታዊ በሆኑ የኢትዮጵያ ፖለቲካ ጉዳዮች ላይ ትዝታ በላቸው ሁለት እንግዶችን አወያይታለች። በለገጣፎ ሕገ ወጥ የተባለው ቤቶችን የማፍረስና ቤተሰቦችን የመለያየት ሁኔታ ቤተሰቦችን ለአደጋ ማጋለጡ እንዲሁም በአዲስ አበባ ባለቤትነት ዙሪያ የሚሰሙ እሰጥ አገባዎች አገሪቱን ውጥረት ውስጥ ስለማስገባታቸው ነው ውይይቱ። የሚወያዩት ዶክተር መንግስቱ አሰፋ በሙያ የጥርስ ሐኪም እና የፖለቲካ ተንታኝ ከአዲስ አበባ፣ ከዚህ ከዩናይትድ ስቴትስ ሚኒሶታ ደግሞ አቶ ምልአሉ ፍስሐ የቀድሞ የሰማያዊ ፓርቲ ምክር ቤት አባል ናቸው። እንዳልኩት ትዝታ በላቸው ነች ያወያየቻቸው። በእርሷ ጥያቄ እንጀምራለን።
በጣም ነው የማመሰግነው ሁለታችሁንም። እንግዲህ የኢትዮጵያ ወቅታዊ ፖለቲካ ላይ እንድንወያይ ነው የጋበዝኳችሁ። ሰሞኑን እንግዲህ ኢትዮጵያን እያወዛገበ ያለው ሁለት ነገር ነው። ከለገጣፎ ቤቶች ፈርሰው ነዋሪዎች ቤት ንብረታቸውን ማጣታቸው የሕዝብን ቁጣ አጭሯል። ከዚያም በላይ የአዲስ አበባ የባለቤትነት ጉዳይ አለ። በእርግጥ ለገጣፎን በተመለከተ የኦሮሚያ ክልል ነዋሪዎቹ ሕገ ወጥ ናቸው፣ ሕግ እያስከበርኩ ነው፣ ማስጠንቀቂያም ሰጥቻለሁ ይላል። ከዚያ ቀደም ብሎም ግን በሁለቱ ፓርቲዎች መካከል የሰራተኞችን አመዳደብ ጉዳይ በተመለከተ የአብይ አስተዳደር ላይ የማጉረምረም ስሞታ ይሰማ ነበር። እናም እንግዲህ ከዘጠኝ ወራት በፊት ከፍተኛ ፍቅርና ቅቡልነት የተሰጠው የጠቅላይ ሚኒስትር አብይ አስተዳደር ወይንም ቲም ለማ የተባለው አሁን ጥርጣሬ ውስጥ የገባ ይመስላልና እስቲ በዚህ ላይ መጀመሪያ አስተያየታችሁን ልውሰድ። ዶክተር መንግስቱ አሰፋ
አመሰግናለሁ። ምናልባት ለጣፎ ስልሳ ነው የተዘገበው፣ 4000 ነው ብቻ መንግስት ወደ 600 ነው እያለ የዘገበው። አደበር ግን 60000 አይደርስም። ህገወጥ ተብሎ በአዲስ አበባ ዙሪያ የተለዩ ራሱ 12000 ናቸው። እና ለበተ አንድ ነሐሴ 2005 የወጣ የሰብአዊ መብቶች ጉባኤ መግለጫ ነበረ። ምናልባት ሰምታችሁት ከሆነ አላውቅም። ምንድን ነው የሚለው? እዛ ጊዜ በለገጣፎ አካባቢ ቁጥሩ ኤግዛክትሊ 20000 ሰዎች 20000 ቤቶች 21 ቤቶች በህገወጥ መልኩ እየተገነቡ እንደሆነ፣ እሱም በተመለከተ ደግሞ በዛ ጊዜ የነበረው የከተማዋ ከንቲባ ጽሕፈት ቤት ወይ ደግሞ አስተዳደሩ ማለት ነው በዜጎች ላይ በነበሩ በዛ ሀገር በነበሩ ሰዎች ላይ ሰብአዊ መብትን በተሰራ በሚመስል መልኩ የህገወጥ የቤት ግንባታና የመሬት ወረራ እያካሄደ እንደነበረ ግልጾ ነበር። ከዛ በኋላ የከተማዋ ምክር ቤት ተገናኝቶ ጉዳዩን በትክክል ከመረመረ በኋላ ሹምሽር እንኳን እንዳደረገ ከንቲባውንና ምክትል ከንቲባውን እንዳባረረ የሚገልጽ መግለጫ ነበር 2005 ላይ ማለት ነው። ይሄን ሁሉ ማነሳው ምንድነው ነገሩ ምናልባት ህግ ወጥነቱ ላይክ ዛሬ ወይ ደሞ ትላንት የተጀመረው እንዳልሆነ እንደው ዛሬ ያዘንብል እንደከም ከሆነ ብዬ ነውና በአጠቃላይ እኔ በህግ ወጥነቱ መንግስት ህግ ወጥነው ካለ ያው የተለየ የሌላ ሶርስ መረጃም ስላለ እሱ ላይ ብዙ ትርትር የለኝም። እኔ ከራኔ በጊዜው አሁን በዚህ ሰዓት መንግስት ምንም ነገር አስጠንቀቂያ እንኳን ቢሰጣቸው ኖሮ በዚህ ሰዓት ለውጡ መሬት ላይ ያለበት ጊዜ ብዙ ሰዎች መንግስትን እየጠረጠሩ በመጡበት ጊዜ በአንድ ሳምንት ባልሞላ ጊዜ ውስጥ የዜጎችን ቤት ማፍረስ እንዲሆኑ ህጋዊ እንኳን ቢሆን ፍትሐዊ ነው ብዬ አላስብም። ለውጥረቱ ግብአት ከመሆኑበት በተጨማሪ አንዳንድ ጊዜ ፖለቲካሊ ዋይዝ ነው ብዬ አላስብም ሚሰራት እንዲያ ነገር ማድረጋቸው። ሁለተኛ ደግሞ ከፖለቲካል ዲሲሽኑ እንዲደንብቂ የዜጎች ማህበራዊ ያልተከተለ የማህበራዊ ብዛቱ እጅ በጣም ብዙ ናቸው። ሰዎቹ ወደ 4000 ቤት ፈረሰ ማለት በጣም ብዙ ሰዎች፣ ደካማ ሰዎች፣ ሴቶች፣ ህጻናት፣ አቅመ ደካሞች፣ አረጋውያን ያሉበት ነው እና ያስከተለው ማህበራዊ ቀውስና በዚህ ሰዓት ለውጡ መሬት ላይ ያዘበት መደረጉ ፖለቲካሊ ለኔ ሰብአዊም አይደለም ፍትሃዊም አይደለም ህጋዊ እንኳን ሊሆን ይችል ይሆናል።
እሺ፣ በጣም አመሰግናለሁ ዶክተር አሰፋ። አቶ እምለአሉ ፍሳሃ፣ ዶክተር መንግስቱ አሰፋ ህዝብን ማፈናቀል በአሁኑ ሰዓት ፍትሃዊም አይደለም ህጋዊም እንኳን ቢሆን ለሀገሪቱ መረጋጋት አይጠቅምም ብለዋል። ከዛም በላይ እኮ ወደ 2 ሚሊዮን የሚጠጉ ኢትዮጵያውያን በእርስ በርስ ግጭት በየቦታው ተፈናቅለው ከበኒሻንጉል የተባረሩ የአማራና የኦሮሞ ብሔሮች የሆኑ አሁንም መጠለያ ካምፕ ውስጥ ነው የሚገኙት። በደቡብ እንደዚህ ጌዲኦ አካባቢ በ200,000 የሚገመቱ ሰዎች ከሶማሌ እንዲሁም የተፈናቀሉ አንዳንዶቹ ቋሚ መኖሪያ ተሰጥቷቸዋል ቢባልም አሁን ድረስ ከቤት ንብረታቸው ተፈናቅለው መጠለያ ውስጥ የሚገኙ ኢትዮጵያውያን እያሉ ህግን አስከብራለሁ ብሎ ተጨማሪ ዜጎችን ማፈናቀል ምን አይነት ህጋዊ እርምጃ ነው? አቶ እምላሉ፣
እኔ ኢህአዴግ ትልቅ ራስ ምታት የሆነው ኢትዮጵያ ላይ ይሄ የህግ ጉዳይ ነው። ኢትዮጵያ ውስጥ የሚፈናቀሉት ህገ ወጥ ብቻ ሳይሆኑ በህግ ስም ህጋዊ የሆኑ ሰዎችም ይፈናቀላሉ። ለገጣፎ እንደ ምክንያት ይነሳል እንጂ አዲስ አበባ ውስጥ ህጋዊ የሆነው ቤት ያላቸው ሳይነገር ሳይመከሩ በልማት ስም የተፈናቀሉ በቂ የሆነ ካሳ ያልተከፈላቸው የትም የተበተኑ ኢትዮጵያውያኖች ብዙ ናቸው። ከመሀል ከሴንተር አዲስ አበባ ነው የሚጀምረው። ህገ ወጥ ናቸው የሚባለው ነገር በየትኛው ህግ ማን ባወጣው ህጉን ያወጣው አካል ምን ያህል በህግ አግባብ በህዝብ የተመረጠ ነው? አንድ ይሄ መመለስ መቻል አለ። ሁለተኛ ይህን ህግ አስከብራለሁ የሚለው አካል ራሱ ሻጭ ነው። ለገጣፎ አካባቢ ላይ አጋጣሚ ሆኖ ከአዲስ አበባ በቅርብ ነው እኔ ወደዚህ ወደ ሚኒሶታ የመጣሁት። እኔም ግዛ ተብዬ ነበር፣ አካባቢውን በደንብ አውቀዋለሁ። በህግ የይርጋ ጊዜ የሚባል አለ። አንድ ሰው 10 ዓመት ከአንድ አካባቢ ላይ ሰርቶ ሲኖር በይርጋ መንግስት መጠየቅ አይችልም። ይሄንን ህግ ተላልፈው ነው ህግ እናስከብራለን የሚሉት። ከ10 ዓመት በላይ የኖረ 10 ዓመት ሙሉ መንግስት የት ነበር? አንድ ሁለተኛ፣ ሌላ አይደለም የኦህዴድ ባለስልጣናቶች ኮራፕትድ ናቸው፣ እነሱ ናቸው ደላሎቹም ሲያሻሸጡም የነበሩት ባይናችን አይተናል። በደንብ እኔ ቦታ ጠቅሼ መናገር እችላለሁኝ። መልሰው ደግሞ ዛሬ ህግ የሚያስከብሩት የኦህዴድ ባለስልጣናቶች ናቸው። ይሄ በግልጽ መታወቅ መቻል አለበት።
እንደው እዚች ጋር አስተያየት ለማከል እንግዲህ የአሁኑ የኦህዴድ መሪ አቶ ለማ መገርሳ ወደ ስልጣን የመጡትም ይህንኑ አግባብ ያልሆነ የመሬት ሽያጭና ህዝብን ማፈናቀል በመቃወም ነው እና የቀደሙት የኦህዴድ መሪዎች ካድሬዎች ገበሬውን አላግባብ እያፈናቀሉ መሬቱን ሲቸበችቡ እንደነበር በብዙ መገናኛ ብዙሃን ሀገር ውስጥ ባሉ ፖለቲካ በሚከታተሉ ሰዎች ሲጠቀስ ነበረ። ይቅርታ ስላቋረጥኩት አቶ እምላሉ።
ይሄ ነገር ብዙ ጊዜ የሚያስተባብሉት ነገር አለ። ኢህአዴግ ውስጥ የተለመደ ሁሉም የአንበሳውን ድርሻ ህዋት ይወስዳል ይባል እንጂ ሁሉም ውስጥ የነበረ ችግር አሁንም ያለ ነገር ምንድን ነው? ሰዎቹ በኃላፊነት የኦህዴድ ኃላፊዎች ይህንን የሰሩት በግለሰብ ደረጃ በህግ ሲጠየቁ ኃላፊነቱን የሚወስደው ግን ፓርቲው ነው። ፓርቲው ምን ተጠየቀ? ፓርቲው ይሄ ሲደረግ እንደ ፓርቲ ምንድን ነበር አማራጭ? እሱ ብቻ ነው ወይ? የኢትዮጵያ ህዝብ እየተገደዱ አይደለም ወይ? እነዚህ ፓርቲዎች ለአራት እየተፈራረቁ አልነበረም ወይ? ኢትዮጵያ እኮ የኢህአዴጋውያን ነው የሆነችው እንጂ የኢትዮጵያውያን ሆነ አታውቅም። በደንብ እንነጋገር ከተባለ ሰዎች በዜግነታቸው፣ በእውቀታቸው፣ በችሎታቸው ተወዳድረው የሚሰሩበት ሳይሆን በፓርቲ አባልነት ውስጥ እየተወሸቁ አለ እውቀት፣ አለ ችሎታ በሌብነት አገር የሚታመስበት እና ይህንን ማስተካከል ያልተቻለበት እንደውም የመሸፋፈን አይነት ሁኔታ አዝማሚያ ያለበት ሁኔታ ላይ ነው ያለ ነው። ስለዚህ ይሄ ህግን ማስከበር የሚባለው ሽፋን ነው።
ከዚሁ ህግን ማስከበር ጋር ተያይዞ አቶ መንግስቱ አሰፋ፣ እንግዲህ ደሃ ላይ ብቻ ነው ወይ ህግ የሚሰራው ኢትዮጵያ ውስጥ? አሁን አቶ እምላአሉ እንዳነሱት በአመራር ላይ የነበሩ አገሪቱ ውስጥ ሙስና ሲያካሄዱ ነበሩ የሚባሉና አሁን በአንድ ክልል ውስጥ በር ዘግተው የተቀመጡ የሰብአዊ መብት ጥሰትም አካሂደዋል የተባሉ ለምሳሌ አቶ ጌታቸው አሰፋ እጃቸው እንዲያዝ መጥሪያ ወጥቷል የሚባል ነገር ሁሉ ነበር። መጥሪያው ከወጣ በኋላ መንግስት ምንም አይነት ስለ መጥሪያው የተናገረ የለም። ይደራደሩ እንደሆነ፣ እጃቸው ይያዝ እንደሆነ። ኢትዮጵያ ውስጥ ህግ የሚሰራው ደሃው ላይ ብቻ ነው ወይ? በፊትም የተፈናቀሉት ደሃ ገበሬዎች ናቸው፣ አሁንም ደግሞ እየተፈናቀሉ ያሉት ጥረው ግረው ራሳቸውን የህይወታቸውን የልጆቻቸውን ህይወት ለማሻሻል ቤት የገዙ ናቸው የሚፈናቀሉ ያሉትና እስቲ ይህንን ይመልከቱ ዶክተር መንግስቱ አሰፋ።
ኢህአዴግ በአጠቃላይ ሀገሪቱ ላይ የመዋቅራዊ ችግር ነው ያስከተለው። እጅግ በጣም የከፋ ቀውስ ነው። ራሱ ነው በህገወጥነቱን ሲያስፋፋ የነበረው የሰብአዊ መብት ጥሰቱንም ህገወጥ የቤት እንትን የመሬት ሽያጩንም በልማት ስምም ደግሞ አዲስ አበባ ራሱ ሰዎችን ሲያፈናቀል የነበረው ያለ በቂ ካሳ ኢህአዴግ ራሱ ነው፣ ማንም አይደለም። እዚህ ተጨማሪ መናገር ካስፈለገ የዛሬ 5 ዓመት አካባቢም የለገጣፎ አካባቢ ህጋዊ ህገወጥ የሆነ እነሱ አጠራር እንግዲህ ህገወጥ የሆነ የመሬት ሽያጩንም ገበሬውንም ማፈናቀሉም ሲሰሩ የነበሩት በዛ ጊዜ የነበሩ የኦህዴድ ባለስልጣናት ናቸው፣ ካድሬዎች ናቸው፣ በየደረጃ ያሉ ማለት ነው። ምክንያቱም ይህንን ህግ ማስከበር ስራም ይፍታዊ ከሚያደርጉት ነገሮች አንዱ እዚህ ውስጥ የተሳተፉ ሰዎች ሲያዙ አይታይም። እዚህ ውስጥ የተሳተፉ ይህንን ገበሬውን አፈናቅለው በደላላ ህገወጥ የሆነ የመሬት ሽያጭ ሲያከናውኑ የነበሩ ሰዎች ሲያዙ፣ ለህግ ሲቀርቡ፣ ፍትህን ሲያገኙ አይታይም። ጉዳዩንም ይፍታዊ ከሚያደርጉት ነገሮች አንዱ ይሄኛ ነው። ፍትሃዊ የሆነ ገጽ የማይታይበትም ለዚህ ነው። አዲስ አበባ ከዚህ በፊትም ሰብአዊ መብትም የተጠረጠሩ ሰዎች በአንድ ክልል ውስጥ ተመሽገው ነው የሚገኙት። እሱ ትክክል ነው። መንግስት መጥሪያ እንዳወጣበት የፍርድ ቤት መጥሪያ እንዳወጣበት መንግስት ብዙ ጊዜ በተደጋጋሚ ተናግሯል። ግን እንዳልሽው በጣም ላላ ያለ የመንግስት አቅም አለ በዚህ ሰዓት ማለት ነው። የፌዴራል መንግስት ያን ያህል አቅም ያለው ጊዜ አላስብም እኔ። ክልሎች የራሳቸውን ሉዓላዊነት በሚመስል መልኩ ጠንካራ የሆነ የመንግስት መዋቅር ግንባታ ላይ ናቸው። እንደፈለጉ መግለጫ ያወጣሉ፣ እንደፈለጉ ሌላውን እያስፈራሩ፣ እንደፈለጉ ሌላኛው ላይ መግለጫ እያወጡ፣ እንደፈለጉ እንደዚህ አይነት ስራ እየሰሩ ህገወጥነትን ማስቀረት በሚል ብዙ ሽፋን ብዙ ነገሮችን እየሰሩበት ያሉበት ሁኔታ ነው ያለው። እኔ እንደማየው በአጠቃላይ ሀገሪቷ ላይ የተከሰተው መዋቅራዊ የሆነ ችግር ነው። ያንን ችግር ደግሞ ያስከተለው ኢህአዴግ ራሱ ነው። እንግዲህ ህግን አስከብራለሁ ብሎ ሲነሳም ኢህአዴግ ሙሉ በሙሉ ህግን ያስከብራለሁ ብናይ ብለን ብንጠይቅ እሱን ጥያቄ የሚያስነሳ ነገር ነው። ጉዳዩን ኢፍትሃዊ ከሚያደርጉት ነገሮች አንደኛውና ዋነኛው በሰብአዊ መብትም የተጠረጠሩ ሰዎች ወደ ህግ ሲመጡ አይታይም። ሁለተኛ ደግሞ ይህንን ጉዳይ በተመለከተ በልዩ ሁኔታ በተመለከተ የለገጣፎንም ሆነ በሌላ ቦታ በህግ ማስከበር ስም የተፈናቀሉ ሰዎችን ጉዳይ ስናይ በዚህ ውስጥ የተሳተፉ የኦህዴድ ካድሬዎች በየደረጃው ወደ ህግ ሲቀርቡ ጉዳያቸው በፍትህ በህግ ሲታይ ሰዎቹ ሲዳኙ አናይም። ስለዚህ አንድ ሁኔታ ያጋደለ ህግን እንደመሳራ የመጠቀም ነገር ነው የሚል አስተሳሰብ ነው ያለኝ።
እሺ ዶክተር መንግስቱ፣ እንግዲህ አቶ እምላሉ ዶክተር መንግስቱ አንድ ነገር ጠቀስ አድርገዋል። ማዕከላዊ መንግስቱ በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ላላ ያለና በሌላ በኩል ደግሞ ክልሎች ጡንቻቸውን ፈርጠም እያደረጉ ባሉበት ሁኔታ ለሀገሪቱስ አንድነት እና ደህንነት ምን ስጋት አለው? ሰሞኑን ለምሳሌ በአማራ ክልልና በትግራይ ክልል መካከል ፍጥጫ አለ። የአማራ ክልል ትንኮሳ እየተፈጸመብኝ ነው፣ በድንበር አካባቢ ወታደሮች እየተከማቹ ነው ይላል። የትግራይ ክልል ባለስልጣናት ያንንም ቢያስተባብሉም አልፎ አልፎ ግን ነጻነታችንን እስከ ጊዜውም ድረስ እንከላከላለን የሚል መግለጫ ያወጡ ነው። እስቲ ይሄንን ሁለቱን አስተያይተው ይመልከቱ።
ከዛ በፊት እኔ ይሄ የሰብአዊ መብት የሚለውን ረገጣውን ያሉ ሰዎችን እሱ ላይ አንዴ ላንሳና ወደዚህ ልምጣ። መንግስት ሲሆን ነው ይሄ ነገር በጣም ግልጽ መሆን ያለበት። የሰብአዊ መብት ረገጣ ብለን ስንል በመንግስት ተቋማት ደረጃ በመንግስት ኃላፊነት ደረጃ ስላሉ ነው እንጂ ድርጊቱ በትክክል ወንጀል ነው። ሰው የገደሉ ሰዎች በሰው ህይወት ላይ አላ አግባብ የሰው ህይወት ያጠፉ የሰው አካል ያጎደሉ የሰው እና በጣም ኃይለኛ ወንጀል ነው። እንትን ይሄ ቃሉ ሰብአዊ መብት የተላለፉ ሰዎች ብለን ስንል እንደው የጨዋ ዲፕሎማቲክ ቋንቋ ሆነው ነው እንጂ ወንጀል የሰሩ ሰዎች ናቸው የተደበቁት። አንድ ክሊር መሆን መቻል ያለበት። ሁለተኛ ነገር ደግሞ እኔ የፍትህ ስርዓቱ ባይሰልፍ አገሪቱ ያለችበት መከራና ህዝቡ ላይ እየደረሰ ያለውን በደል በትክክል ያውቁታል ወይ? አዲስ ተሾመው እኔ በትክክል ልናይ የምንፈልገው በሚዲያ ልንሰማ የምንፈልገው ሰዎች ፍርድ ቤት ሲቀርቡ ለዘርፉት ወንጀል ፕሮሰሱን እንዲቴል ማወቅ መቻል አለበት። ይህንን ወንጀል የሰሩ ሰዎች ሽማቀቅ መቻል አለባቸው። ለሌላ ትምህርት መሆን መቻል አለበት። ቅጣቱን መታወቅ መቻል አለበት። ይሄ ነገር ሲሆን እያየን አይደለም። የፍትህ ስርዓቱ ራሱ ገና አዲስ እናስተምራለን እየተባለ አልተገናኘም፣ ከህዝቡ ህመምና ቁስል ጋር በደንብ አልተገናኘም። አንድ ትልቁ ችግር ይሄ ነው። ሁለተኛው ይሄ በአማራና በትግራይ ክልል መካከል አቶ መለስ ዜናዊ እና አቶ ሌንጮ ለታ በ1983 ኤርትራ ሰንአፌ ላይ ሄደው ኢትዮጵያን የሸነሸኑ ዕለት ይህንን ፕሮብሌም ያውቁታል። አልተነገረለትም እንጂ ከዛን ጊዜ ጀምሮ የወልቃይት የጠገዴ በወሎ በኩል ደግሞ የራያ ህዝብ ወደ ትግራይ ሲካለል ችግሮች ነበሩ። ስለዚህ ያኔ ከዛን ጊዜ ጀምሮ የመጣ ችግር ነው። ይሄ ነገር እንዴት ነው መፍትሄ የሚያገኘው? እኔ ከህገ መንግስቱ ጀምሮ በትክክል ኢትዮጵያ ትልቅ ጥያቄ ሊነሳበት የሚችል በትክክል መለወጥ ያለበት ነገር ነው። አለበለዚያ እንደው በደፈናው እየተሸፋፈንን እንሂድ ካልተባለ በስተቀር እኔ ለውጥ ይምጣ ከተባለ በትክክል አሁን የመጣውን ለውጥ እንደግፋለን። ለውጥ ያመጡትን ሰዎች እንደው በአጭር ጊዜ እየተባለ ግን ደግሞ ሀገር ነው ያለው። በትክክል ደግሞ በለውጡ ስር ደግሞ የሚደመረውና የሚያስመስለው እየተቀላቀለ በትክክል ወደ ሌላ መንገድ የሚሄድ የሚመስል ነገር እያየን ነው። ስለዚህ ይሄ ነገር እነከሌ ተጠለፉ እነከሌ እንዲሆኑ ሳይባል የሀገር ጉዳይ ስለሆነ እኔ በግሌ ኢህአዴግ መፍረስ ነው ያለበት። በትክክል በቃው መፍረስ ነው ያለበት። ጊዜያዊ መንግስት እኔ ዶክተር አብይ ራሳቸው ሊሆኑ ይችላሉ። ጊዜያዊ መንግስት ማቋቋም ካልተቻለ በስተቀር በድሮ ወሬ እናርሳለን፣ በድሮ ይሄ በነበረው አካሄድ እንሄዳለን የሚለው ከሆነ ተመልሰን ሌላ ችግር ውስጥ እየገባን እንደሆነ ይኸው እያየነው ነው። በዚህ ሳምንት ያለው ፕሮሰስ የዚህ የህግ መንግስቱ 27 ዓመት የሄድንበት መንገድ ውጤት ነው። ስለዚህ እኔ ያሻግራችኋለሁ የሚሉን ከሆነ እነማን ናቸው የሚያሻግሩን? አሁን እንደ መንግስትም ሆኖ ለሚመጣው መንግስት እየተወዳደሩ አሻጋሪም ሆኖ ትንሽ የሚምታታ ነገር ነው ያለው። ስለዚህ በትክክል ኢህአዴግ አብቅቶለታል። ይሄ ክሊርሊ ሊነገራቸው ይገባል።
አመሰግናለሁ አቶ ምላሉ ፍስሐ። ዶክተር መንግስቱ፣ እስቲ አቶ ምላሉ ባነሷቸው ነጥቦች ላይ የኢትዮጵያ ጉዳይ ያበቃው በዘርና በቋንቋ ህገ መንግስቱ ከከፋፈላት ጊዜ ጀምሮ ነው የሚል እንድምታ ነው ያለው አመለካከታቸው። አሁን ደግሞ ያለው ኢህአዴግ ፈርሶ የሽግግር መንግስት አይደለም አቶ ምላሉ?
እኔ ዶክተር አብይ ራሳቸውም ሊሆን ይችላሉ ችግር የለብኝም። የሽግግር መንግስቱን የሚያሻግረን ግን ወደ ገደል እንዳንሄድ ድልድይ ሊሆነን ነው። ስለዚህ የሚቀጥለው መንግስት ላይ እኔ እሳተፋለሁ የሚል ከሆነ ክርስቶስ ለስጋው አደላ ነው የሚመጣው። ስለዚህ ገለልተኛ የሆነ በሀገር ሽማግሌዎች ሊሆን ይችላል ሀገሪቷ በሽግግር መንግስት መመራት አለበት።
አመሰግናለሁ። ዶክተር መንግስቱ እዚህ ላይ አስተያየቶን ይስጡን።
ኢህአዴግ ባለፉት አመታት የመራበት በዘርና በብሔር የተመሰረተ ፌዴራሊዝም እና ህገ መንግስት ችግር አምጥቷል የሚለው እሱ በምስማማባቸው ፖይንቶች አሉ። በዚህ ሰዓት በአማራና በትግራይ በኩል የሚነሳው የጦርነት ትንኮሳ ግን ይህን ሁሉ አመት ቢሻገር ራሱ በዚህ ሰዓት ወደ ጦርነት እንዲገቡ የሚያደርግ ህገ መንግስቱ ነው የሚል ነገር ግን እምነት የለኝም እኔ በዚህ ሰዓት። ምክንያቱም የኢትዮጵያ ህዝብ ጦርነትን የሚያውቅ በጦርነት የኖረ ህዝብ ነው። በውጭም በውስጥም ስንዋጋ የኖርን ሰዎች ነን። የጦርነትን አስከፊነት የምናውቅ ሰዎች ነን እና ህገ መንግስት ተጣሉ የሚል ነገር ያለው አይመስለኝም። በጦርነት የሚገኝ መፍትሄ አለ ብዬ አላስብም በፍጹም ማለት ነው። እና ወደዛ እንዲወስዳቸው ይሄ ህገ መንግስት እኮ ቃለ እግዚአብሔር አይደለም፣ ሊቀየር ይችላል። ይሄን መቀየር የሚችለው ደግሞ አሁን በስልጣን ላይ ያለው ራሱ እኮ ቢፈልግ ሊቀይረው ይችላል። ያን ያህል ለጦርነት ያኛው ነው የጋበዛቸው የሚል ነገር የለኝም። ይሄ ማለት ግን በወልቃይት በራያ በጠገዴ በኩል ያለው የድንበር ይገባኛል ችግር እንዳለ ሆኖ ቢፈልጉ እነዚህ ሁለቱ ህዝቦች ሊፈቱት በቀላሉ ሊፈቱት ይችላሉ፣ ሁለቱ አመራሮች ማለት ነው። እዚህ አዲስ አበባ መጥቶ ደብረ ጽዮንና ገዱ ፕሬዚደንት በነበሩበት ጊዜ ገዱ ማለት ነው እና እዚህ መጥቶ ታርቀናል ብለው ከሃይማኖት አባቶች ጋር መግለጫ ሰጥቶ ይሄው እኔ ባህር ዳር ሂጅ ይሄን ነው የማወራው አሉ፣ ይሄኛው እኔ መቀሌ ሂጅ ይሄን ነው የማወራው አሉ። ይሄ ችግር ጊዜያዊ ችግር በዚህ ሰዓት ችግሩን ለመፍታት ኋላ ማለት ካልሆነ በስተቀር እነሱ ናቸው ኢህአዴግ ማለት እነሱ ናቸው የዚህ ህገ መንግስት አርቃቂዎች ማለት እነሱ ናቸው የዚህ ሀገር መሪ ማለት። በብሔር ላይ የተመሰረቱ ፖለቲካ ችግር አንዱ ሆ ኦፍኮርስ በቃ ያመጣቸው ችግሮች አሉ፣ ሌላው በጥናት የሚረጋገር ቢሆንም ማለት ነው። በሁለተኛ ላይ ደግሞ ስለ ሽግግር መንግስቱ እኔ በግሌ በሽግግር መንግስት በዚህ ሰዓት አላምንም እንደሆነ ከሆነ ማለት ምክንያቱም በኢትዮጵያ የሽግግር መንግስት የሚያስፈልግበት ሁኔታ ላይ ያለን ብዬ አላስብም እንደሆነ ለምናገር ከሆነ ማለት ነው። ምክንያቱም ወደ ሽግግር መንግስቱ የሚመጡ ሰዎች ሀገር ሽማግሌዎች ናቸው ቢባል ከጫፍ እስከ ጫፍ በዚህ ሰዓት ይህንን በሀገሪቱ ላይ የተጋረጠውን የጸጥታ ችግር በምን መልኩ ነው እነሱ የሚመልሱት? ወይስ ደግሞ በጃዙር መከላከያው ስልጣን ያዝ ማለት ነው? እኔ በፍጹም ችግሩን ይፈተዋል ለመረት የለኝም። ይልቁን ጠቅላይ ሚኒስትር አብይ ማለት ነው አሸጋግራችኋለሁ እንዳሉት ማዕከላዊ መንግስታቸውን አጠንክረው የሚመሯቸውን የኢህአዴግ የክልሎች የኢህአዴግ አባል ድርጅት መሪዎችን ጠርተው በስርዓት ቢያነጋግሯቸው ወይ ደግሞ ወደ አንድነት የሚመጡበትን ሁኔታ ቢያመቻቹ ጊዜያዊ የሆነ ጠንካራ የሆነ የመንግስት አሰራር ቢዘረጉ እስከሚቀጥለው ምርጫ ድረስ ሊያሻግሩ ይችላሉ የሚል እምነት አለን እንጂ በዚህ ሰዓት ሌላ መዋቅር ሌላ በሀገር ሽማግሌዎች ወይ ደግሞ በባለሙያዎች የሚመራ መንግስት በምንድን ነው ዋስትናው? ማን ነው ቀጠፍታውን የሚያስከብረው? ዞሮ ዞሮ የመንግስት አካል ነው መከላከያውና የጸጥታ አካሉ ነው። እነሱስ በተለየ መልኩ ምን የተለየ ብቃት ቢኖራቸው ከጫፍ እስከ ጫፍ ኢትዮጵያን አንድነትና ሰላም ደህንነት ያስጠብቃሉ የሚል እምነት የለኝም እንደሆነ ለመናገር ከሆነ ማለት ነው። በዚህ ሰዓት ይሄንን ለማድረግ ቢፈልግ ከአብይ የተሻለ ሰው አላገኝም። ይሄ ማለት አብይ ችግር የለበትም ማለት አይደለም። አብይ በጣም ብዙ ችግር አለበት፣ ድካሞች አሉበት። በዚህ ሰዓት ደካማ የሆነ ማዕከላዊ መንግስት እንዲመሰረት ሆኗል፣ ክልሎችን ነቃቅ በማድረግ ማለት ነው። ይሄንን ቢያስተካክል በሀገር ውስጥ በገር ላይ የተጋረጠውን የጸጥታና የሰላም ችግር ሊቀለብሰው ይችላል የሚል እምነት አለኝ። ከምርጫ በኋላ በምርጫ የሚመጣው ህጋዊ መንግስት የሀገሪቱን የአስተዳደር ሁኔታም በህዝብ ውሳኔ ሊያስተካክል ይችላል። ህገ መንግስቱንም መቀየር ይችላል። ይሄኛው ግን 27 ዓመት የተገነባውን ስርዓት በሁለት ወር ውስጥ በሌላ ሽግግር መንግስት ብናነግ ሌላ አይነት ጣጣ ውስጥ እንከትናል የሚል እምነት አለኝ እኔ። እና ደግሞ ጠቅላይ ሚኒስትር አሁን አሻግሮ ሌላ ጊዜ ምረጡ እንዲል ህዝብ ፈልግ ይመርጣል፣ ባይፈልግ ይተዋል እንጂ ገለልተኛ የሚባል ነገር የለም። ለሽግግር መንግስት የሚጋብዝ ነገር አይታየኝም። አስፈላጊነቱም የተሻለ ዋስትና ይሰጠናል የሚል እምነት አይታየኝም እኔ።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። መልካም ምሽት በድጋሚ እንመኛለን አድማጮች። የወቅቱ የፖለቲካ ሁኔታ የሚመለከት ከሁለት እንግዶች ጋር የተደረገ ውይይት ነበር። ትዝታንም እንግዶቿንም አመሰግናለሁ። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጣዩ ፕሮግራም እስከ ማጠቃለያ የሚያዳርሳችሁ ለየት ያለ ፕሮግራም ነው። ትናንት ታስታውሳላችሁ፣ ዓለም አቀፍ የሴቶች ቀን ነው። ይህን ዓለም አቀፍ የሴቶች ቀን ምክንያት በማድረግ ደሳለኝ ለየት ያለ ዝግጅት አለኝ ብሏል። በኢትዮጵያ ሰምታችኋል አይደለም? የሴቶችን ዓለም አቀፍ ቀን ምክንያት በማድረግ በሴቶች ብቻ የተሰየመ ችሎት፣ የሴቶችን ቀን ምክንያት በማድረግ በሴቶች ብቻ የሚበር አውሮፕላን፣ ብዙ ነው እና ይህንን ጉዳይ በተመለከተ ታዲያ ደሳለኝ በሴቶች ብቻ የተዜሙ ሙዚቃዎች አቀርባለሁ ብሏል። በዚህ ዝግጅት ደግሞ ሚስጥር ላውጣና የክፍላችን ባልደረቦች ሴቶች በሙሉ ተሳትፎበታል። መልካም ደሳለኝ፣ ቀጥል ምርጫህን። የሴቶች ፕሮግራምን፣ የሴቶች ሙዚቃን የተመለከተውን ዝግጅትህን በሙዚቃ ቃና እስከ ማጠቃለያ ዜና እንሰማሃለን። መልካም ምሽት አድማጮች።
አዲሱ አመሰግናለሁ የአየር መስመሩን ስለለቀክልኝ። አንተው በደንብ ተናግረዋል። የምጨምረው ብዙ ነገር የለኝም። የዛሬው የሙዚቃ ቃና ፕሮግራም ዜማዎቹም የሴቶች አዘጋጆቹም ሴቶች ናቸው። ትዝታ በላቸው፣ ጽዮን ግርማ፣ ሳለም ሰለሞን እዚህ ስቱዲዮ አጠገቤ ይገኛሉ። ትዝታ በላቸው ማስታወቂያ አይገባኝም። ሳሌም ሰለሞን እሷንም እንደዚሁ። ሳሌም እስቲ ቆይም ለአድማጮቻችን ትንሽ አንቺ ድምፅሽን ሰምተው ካወቁም ይቅርታ፣ ካላወቁም ግን እስቲ እንደ አንቺን በሚመች መልኩ ራስሽን እስቲ ኢንትሮዲውስ አድርጊ።
ሰላም ሰላም፣ እኔ ሳሌም ሰለሞን እባላለሁ። እንደ እንግዳ ተጠርቼ እዚህ በመምጣቴ በጣም ደስ ይለኛል። አዲስ አበባ ተወልጄ ያደግኩ ሰው ነኝ፣ ግን ኤርትራዊት ነኝ። ከአስር አመት በላይ ሰርቻለሁ እንደ ጋዜጠኛ። ያው እዚህ ቪኦኤ ከሚጀምር ግን አራት አመት ነው ያደረኩት። ያው በአማርኛም በትግርኛም በእንግሊዝኛም እሰራለሁ። እንኳን ለዓለም አቀፍ የሴቶች ቀን አደረሰን ለማለት እና ያው እዚህ ከባልደረቦቼ ጋር ለመጫወትና ለማውራት ስለ ሴቶች ትግልም ሆነ ተሳትፎ ለመጫወት ነው የመጣሁት።
አመሰግናለሁ ሳለም። ቀጣይዋን እንግዳይ ማስታወቂያ አይገባኝም፣ ምክንያቱም ጽዮን ግርማ በዚህ በሙዚቃ ቀና ፕሮግራም ላይ ለበርካታ ወራቶች እየሰራች ነች። በቀጥታ ወደ ዜማችን ነው የምንገባው። የሚቀጥለውን ዜማ የምታስተዋውቅልን፣ ከዚያ በፊት ግን እስቲ እንደው ትናንት ስለተከበረው የሴቶች ቀን ወደ ሙዚቃው ከመሄዳችን በፊት የምትነግሩን ለአድማጮች አንዳንድ ነገሮች ካሉ እስቲ። ትዝታ ካንቺ ልጀምር።
ከትዝታ እንዳትጀምር። ለምን መሰለ ከትዝታ ማትጀምረው? እኔ ራሴ ትዝታን መጠየቅ የምፈልገው ጥያቄ ስላለኝ እሷ ስለ ሴቶች ከመናገሯ በፊት ራሷ የምትጠየቀው ጥያቄ አላት። እንግዲህ ትዝታ በአሜሪካ ድምጽ ውስጥ ቀዳሚ ወይም ዋና የሚባሉ ድምጾች ካላቸው ሴቶች ውስጥ ናት። የትዝታን ድምጽ የማያውቅ የትዝታን ፕሮግራም ያላዳመጠ በአሁኑ ሰዓት ወጣት የሆነ ሴት አለ ብዬ መናገር ይቸግረኛል። በጣም ያጋነንኩት አይደለም፣ የምሬን ነው። ግን አሁን እኔ እዚህ ሀገር ከመጣሁኝ አሜሪካን ሀገር ከመጣሁ ትንሽ ቅርብ ጊዜ የሚባል አይነት ነው። በጣም አስቸጋሪ የሆነ አስቸጋሪ ስል በጣም ብዙ ጊዜን የሚጠይቅ የህይወት የኑሮ ቀመር ያለበት ነው። እንደ ኢትዮጵያ እንዳለ ነው። ኢትዮጵያም እንሰራለን በእርግጥ፣ ግን ኢትዮጵያ እንዳለ ነው። ሰዓታችንን በደንብ የምንጠቀምበት አይደለም። ና ትዝታ እዚህ ሀገር መጥተሽ ልጆች ወልደሽ ልጆች እያሳደግሽ ከዛው ላይ ደግሞ እንግዲህ የአፍሪካ ቀንድ የተባለው ቦታ ትንሽ ወሰብሰብ ያለ የፖለቲካ ሁኔታ ያለበት አገር ነው። በዛም ላይ ደግሞ ኢትዮጵያ ውስጥ ለረጅም ጊዜ የቆየ የተወሳሰቡ ችግሮች ያለበት የምንለው አገር ነው እና እንደሱ አይነት አፍሪካ ቀንድ ውስጥ በአፍሪካ በሆርን ኦፍ አፍሪካ ዲቪዥን ውስጥ ማኔጂንግ ኤዲተር ነሽ እና በእንደዚህ ያለ የሴቶች ቀን ውስጥ አንቺን ከሙዚቃው በተጨማሪ አንቺ ራስሽ ሴቶችን ማንቃት ነው የሚባለው አይደለ? ኢምፓወር ማድረግ ሲባል ሴቶችን ማብቃት ነው የሚባለው እና አንቺ እንዴት አድርገሽ ነው ይሄን ነገር እዚህ ጋር መድረስሽ ራሱ ለሌሎች ሴቶች ጋዜጠኛ መሆን ለሚፈልጉ ሴቶች በሙያሽ ራሱ ትልቅ ዋጋ አለው። እስቲ ንገሪን፣ እንዴት አድርገሽ መብቃት አለባቸው ሴቶች የምትይው?
አንደኛ ደስ በጣም አመሰግናለሁ ሁላችንንም ስለጋበዝክ። እንግዲህ ትላንት ተከብሮ የዋለውን የሴቶች ቀን እናስብ ነው ያልከው። ጽዮን ደግሞ አሁን ጉዳዩን ወደ እኔ ነው ያዞረችው እና
እዛ ውስጥ ነሽ አንቺ ራስሽ ብዬ ነው።
ጽዮን ለጥያቄው አመሰግናለሁ። አንድ ነገር ስትሰሪ በህይወትሽ በአጋጣሚ ነው የሌሎችን ህይወት የምትነኪው እንጂ የራስሽን ኑሮ ነው የምትኖሪው። የመማር ህልም ካለሽ ለራስሽ ነው የምትማሪው። የማግባት፣ ልጆች የመውለድ፣ ስራ የመስራት ለራስሽ ነው ትጋትሽና ጥረትሽ። ባጋጣሚው እድለኛ ከሆንሽ አድማጭ፣ ተመልካች፣ አድናቂ፣ አፍቃሪ ወይንም ደግሞ የሚጠላሽም ሚኖርበትን ሁኔታ ታፈሪያለሽና ባጭሩ እኔ አስቤ ተልሜ ስለ ህይወቴ አስባለሁ፣ ተልማለሁ። አይደለም ይሄንንም እድል ያገኘሁት እዚህም የደረስኩት ነገር ግን በጣም እግዚአብሔርን አመሰግናለሁ ስለሆነው ነገር ሁሉ። እና ወደ ሴቶች ጉዳይ እንመለስ።
ግን አልመለሰችልን መልሱን። እንመለሳለን ወደ ሴቶች። በአጋጣሚ ነው የሚለውን አመጣሽ። በእርግጥ እግዚአብሔር ካልፈቀደ ምንም ነገር አይሆንም። የእግዚአብሔርን አመጣሽ፣ የራስሽን ጥረት፣ የራስሽን ያደረግሻቸውን ነገሮች ግን አልነገርሽንም፣ ደብቀሽናል።
ምንም የደበቅኩት ነገር የለም። በትጋትና በጥረት ግብ ኖሮሽ ከሰራሽ ትልቁ ትምህርት ይሄ ነው። አንድ ሰው በህይወቱ ግብ ካለው በዛ ግቡ ላይ በጥረት እና በትጋት ሙያውንም ማፍቀር ይጠይቃል። በአንድ ሙያ እኮ ስኬታማ ለመሆን ማፍቀር ሙያውን ይጠይቃል። እና የሙያ ምርጫ ላይ ብዙ ሰው እድል አይኖረውም። እና እድል ስናገኝ ደግሞ ያው በትጋት ከተሰራ ማንም ሰው የሰው ልጅ በምንም አይነት ሙያ የሚያፈቅረው ከሆነ ስኬት ያገኛል ብዬ ነው የማስበው። እና
መፈለግና መትጋት የሚለውን በዛሬው የሙዚቃ ቃና ለሴቶች እህቶቻችን እሱን ቃል አስርጸን ትዝታ ትቀጥል።
እሺ፣
አንድ ጊዜ ከመቀጠሏ በፊት እኔ ግን ያስተዋልኩት ትዝታ ስትገልጽ በስራዋ ያው የምትሰራቸው በጋዜጠኝነት የምትሰራቸው ጉዳዮች ይሁን ስጽፍ ይሁን በሬዲዮ መታ ስትናገር ያስተዋልኩት ከሆነ በየቀኑ መታ ስለ ሴቶች ይሁን ስትጽፍ የሴቶችን እሮሮ ይሁን የሴቶችን ችግር በምትናገርበት ወይም በምትሰራበት ጊዜ ያው ከእሷ ጋር ልክ እሷ ሰርታ ተምራ ልክ እንደምትጓዝበት መንገድ ላይ ከእሷ ጋር ይዛቸው ድምጻቸውን የምታጎላበት መንገድ ሆኖ ስለሚሰማኝ በእንደዛ አኳያ ነው አይ ቲንክ የጋዜጠኝነት ስራው የሴቶችን ድምጽ ለማጉላት የሚችለው። በትዝታ
በጣም ነው የማመሰግነው። አሁን ወደ ሙዚቃው እንሂድ።
አዎ፣ ምክንያቱም ቀደም ብዬ ወደዚህ ስቱዲዮ ከመምጣቴ በፊት እንደውም ሙዚቃ እያንዳንዳችሁን ስጠይቃችሁ ነበረ፣ ምን አይነት ሙዚቃ ነው ስል እያንዳንዳችሁ የራሳችሁን የሙዚቃ ምርጫ መርጣችኋል። ትዝታ አይውል ሰርቫይቭ።
አዎ፣ በግሎሪያ ጌነር። መንፈስህን የምታነቃቃ የምታበረታታ ሴት ነች ግሎሪያ ጌነር ይመስለኛል። በ1970ዎቹ መጨረሻ ላይ ነው ይሄ ሙዚቃ የወጣው። በዲስኮ ዘመን ነው፣ የተደነሰበትም ነው። አይ ዊል ሰርቫይቭ ይባላል። ጥለኸኝም ብትሄድ ህይወትን እቋቋመዋለሁ፣ ጽናት አለኝ የሚል አይነት ነው። እና እንስማ ውስጥ But then I spent so many nights thinking how you did me wrong, and I grew strong, and I learned how to get along. And saw your back from out of space. I just walked in to find you here with that sad look upon your face. I should have changed that stupid lock. I should have made you leave your key. If I'd have known for just 1 second you'd be back to bother me. Oh, I'll now go. Walk out the door. Just turn around now. Cause you're not welcome anymore. Weren't you the one who tried to hurt me with goodbye? እንግዲህ ደስ አድማጮችህ ግሎሪያ ጌነርን ሰምተው እንደተደሰቱ እንዳስታወሷትም ተስፋ አደርጋለሁ። ግሎሪያ ጌነር ይሄንን ሙዚቃ የተጫወተችው እግዚአብሔር ይስጥልኝ አንተና ሆነ ነገርከኝ ያስታወስከኝ በ1978 እንደ አውሮፓ አቆጣጠር ነው። እሷ አሁን የ69 አመት አረጋዊት ናት። ነገር ግን ጉግል አርጎ በቪዲዮ ላይ ቢመለከቷት የዲስኮውን ጠረጴዛ በጣም ታነቃንቀው የነበረናትና በጣም እናመሰግናለን ይሄንን መልካም ትዝታ ያለው ሙዚቃ ስለተወችልን። አሁን ተረኛዋ ሳሌም ናት መሰለኝ ሙዚቃዋንም ታስተዋውቃለች አርቲስቷንም።
አርቲስቷ አሊሻ ኪስ፣ ዘፈኑ ደግሞ This Girl is on Fire ወይም ደግሞ ልጅቷ እሳት ላይ ናት። ግን እሳት ስንል ምሳሌያዊ እሳት ነው እናወራለ ነው እንጂ የምር እሳት ደግሞ እንዳይመስላችሁ ነው።
አይመስላችሁ።
በነገራችን ላይ የሳን ነገር ካነሳሽ አይቀር አንቺ እሳትን በተመለከተ ጥይትን በተመለከተ በሆነ አጋጣሚ የሆነ ቦታ ላይ ነበርሽ አይደል? እሱን አንስተሽ እስቲ ትንሽ
እሳትና ጥይት ምን አገናኛቸው?
ሁለቱ ምን
ይመስላችሁ? ወደ እኔ ያዙሮ ሊያመጣ ስለፈለገ ነው የሚመስለው። ግን አይ ቲንክ እንደሚመስለኝ ለማንሳት የፈለገው ደስ ኤርትራ ውስጥ ናሽናል ሰርቪስ ወይም ደግሞ ብሔራዊ አገልግሎት የሚባል አሰራር እንዳለ ለማንሳት ፈልጎ ነው የሚመስለኝ ያለው። ያው ሴቶችም ሆኑ ወንዶች ያለ ምርጫ ብሔራዊ አገልግሎት ማድረግ እንዳለባቸው የአገሪቱ አሰራር ነው። ስለዚህ በዛ አኳያ እኔ ከኢትዮጵያ ተባረን በወጣንበት ጊዜ ተማሪ ያለው እንደሱ አይነት ጥያቄ መጥቶ ተሳትፎ ያለው ያው እሱ ነው መሰለኝ ለማንሳት የፈለገው። ግን ወደ አሊሻ ኪስ ስንመለስ
እንዴት ነበር? ጠመንጃ ይዘሽ ስትሄጂ ደነገጥሽ ለመጀመሪያ ጊዜ? ፈራሽ ወይስ አዲስ ክህሎት እየተማርኩ ነው ብለሽ ደስ አለሽ?
ያው አዲስ አበባ አስተዳደጌ እኔ በጣም ብዙም ችግር አላየውም ነበር። ወደ አስመራ ስገባ ግን ማለት ጦርነት ስለነበረ በጊዜው ከባድ ነበር። በተለይ ችግር አይቶ ለማያውቅ ሰው በጣም ከባድ ነበር። ማለት የኔን ችግር ከሌሎች ጋር ለማነጻጸር ሳይሆን ወይም ለማየት ሳይሆን ያው የተለየ ችግር ነበረው። ግን ቶሎ ብዬ እንዳድግ ያደረገኝ ሁኔታ ነው። የህይወትን ጉዳይ ያጠነከረኝ ጉዳይ ነው። የህይወትን ጉዳይ አመዛዝኜ እንዳይ ያደረገኝ ጉዳይ ነው። ስለዚህ ምንም የሚያጸጽተኝ ጉዳይ የተማርኩበት ጉዳይ ነው። ስለዚህ እንድጠነክርና እንደ ማለት ስለምፈልገው በደንብ ቆሜ እንድናገር የተሳሳተ ነገር ካለ ያለ ፍርሃት እንደምናገር ለመጀመሪያ ጊዜ አይኔን የከፈትኩበት የሚያስችለኝ ሁኔታ ነበር። በተለይ ራሴን እንደምችል እንደሱ አይነት ሁኔታዎች ስለተፈጠሩ
የሴትነት ዋናው ጉዳይ ደግሞ ራስን መቻል፣ መጠንከር፣
መብቴን እንዳውቅና ቆሜ እንድናገር ያደረገኝ ቦታ ሆኜ ነው ማስበው። ግን በጣም ጥሩ ነገሮች ነበሩት። ከሰዎች ጋር የምትሳተፍበት፣ ፍቅርን የምታይበት ቦታ አለ። ልክ እንደዛ ደግሞ ችግር ያለበት ጊዜ አለ። እኔ ጦርነት አላየውም። ስለዚህ ለዛ በሰላም ነው የተመለስኩት። ምንም ችግር አልነበረኝም። ትንሽ ነበርኩኝ። ስለዚህ ጥሩ ነው ብዬ ነው ማስበው ለኔ።
እናመሰግናለን።
ስለዚህ አሁን ወደ አሊሻን
ቁጭ ብለሻል።
አሊሻ ኪስ
አንቺ የጠየቅሻት ነውና አብሬም እየሰማሁ ነው። ከዛ ባለፈም በቅርቡ ኒውዮርክ ታይምስ ላይ ጽፋው ነበር። በቅርቡም ደግሞ አወር ቮይስ የሚለው የቪኦኤ ፕሮግራም ላይ እዛም ላይ ተናግረው ነበርና ሰምቻታለሁ።
ወደ ዜማው ስንመለስ አሁን ይሄ አሊሻ ኪስ ስለ ዘ ገርልስ ኦን ፋየር ስትል ያው ምሳሌያዊ ነው። እሳት ስትል ምሳሌያዊ አርጋ ነው የምትናገረው። እና ምንድን ነው የምትለው? ግጥሙን ስለ ኃይል፣ የሴቶችን ኃይል ለማጉላት ተብሎ የተጻፈ ነው የሚመስለው ስትናገር። ቪዲዮንም ራሱ ካያችሁት እንስራ ተሸክማ የሁሉም ሴት በሁሉም አኳያ ያለው ሴት ጥንካሬ እንዳለው ኃይል እንዳለው ለማሳየት ብላ ነው የዘፈነችው። ወደዛ እንሂድ በል
Spirit of Marilyn calling me, audibly, bawling she, said that she would never leave, continue to torture me, telling me to come with her, underneath my comforter, and she brought a gun with her, pills and some rum with her, took me on the balcony, telling me to jump with her, yeah I'm in the ghost, but I ain't doing stunts with her, I ain't trying to be that, haters wanna see that, but I got him aggy, cause I win the gold like Gabby. She's just a girl and she's on fire, hotter than a fantasy. Catastrophe, but she knows she can fly away.
ሲስተሙት የቆያችሁት This girl is on fire ልጅቷ ሳት ላይ እየተረማመደች ነው የሚል የአሊሻ ኪስን ዘፈን ነው ሲስተሙት የቆያችሁት አሁን አይ ቲንክ ቀጥሎ ሊመጣ የተዘጋጀ ያለው የቢያንሴ ጂዘል ኖልሰን who runs the world ሚሊዮን ዘፈን ለመጋበዝ እየተዘጋጀ ነው አይ ቲንክ ጥዮን ተዘጋጅታ መጣለች እሱን ልታስረዳን ግን ከመጀመራችን በፊት እኔ ሁላችንም ለማወቅ መንፈልገው ጽዮን ያው ቪኦኤ ወይም የአሜሪካ ድምጽ ብርቅ ጋዜጠኛችን ናት ጥያቄ ወደሷ ለማዞር ፈልጋለሁና እንዴት እንደመጣሽ እዚህና ምን አይነት ህይወት እንዳሳለፍሽ ኢትዮጵያ ውስጥ ትንሽ ልታዋጊኝ ትችያለሽ
ትዝታለቹ ነገር መጣ ቀደም ትዝታል ያመጣናት ምክንያት ስለነበረ ነው ምክንያቱም ትዝታ ይሄንን የአፍሪካ ክፍሉን ካቆሙት ሰዎች አንዷ ስለሆነ የተጠቃሽ ስለሆነች ነው እኔ ገና በጣም አጭር ጊዜ ነው ቪኦኤ ውስጥ የቆየሁትና ከዛ ፊት የነበረውን አጥር አድርጌ በአንድ አማርኛ ከጋዜጠኝነት ውጪ ህይወት አልነበረኝም ስጀምር በጋዜጠኝነት ነው ህይወቴን የወጣትነት ህይወቴን የጀመርኩት አሁንም በጋዜጠኝነት ውስጥ ነው ያለሁት ታሪኬ ግን እንደዚህ ለመነገር የሚበቃ ትልቅ ወይም ታሪክ አይደለምና በዚህ እንለፈው ምናልባት የትስታ ቦታ ስንደር
ጋዜጣ ላይ ነው የሰራሽው የት ነበር የሰራሽው ስንት አመት ነበር ኢትዮጵያ የሰራሽው
ይከብዳል ጋዜጠኛን መጠየቅ ይከብዳል
እና ያውም ደግሞ ኢትዮጵያ ውስጥ this girl is on fire እንደተባለው ኢትዮጵያ ውስጥ በጋዜጠኝነት መስራት እሳት ውስጥ እንደመራመድ ነበር አንቺ የነበርሽ ጊዜና እስቲ ንገሪን ልምድሽን
እሺ እንግዲህ በጣም ከገፋችሁኝ ለናቀ ድሬዳዋ ነው ተወልጄ ያደኩት እዛ ድሬዳዋ ነው እንግዲህ መጀመሪያ ደረጃ ትምህርቴን የተማርኩት ከዛ በኋላ አዲስ አበባ ስመጣና ጋዜጠኝነት ትምህርት ስጀምር ከትምህርቴ ኦልሞ እኩል በኩል ማለት ይቻላል ስራ የጀመርኩት እየተማርኩኝ ነው ስሰራ የነበረውና ፎርቹን ጋዜጣ ነው መጀመሪያ የጀመርኩት ከዛ እንግዲህ እንዳይደክማችሁ ከዛ ሪፖርተር ነው ሄድኩት
ረጅም ነው ማለት ነው
ረጅም ነው ከዛ በኋላ ሪፖርተር ነው
ሄድኩት
ከዛ በኋላ ደግሞ ኤቢቢአይ የሚባል ላጭር ጊዜ ለአስር ወር የሰራ ግን በጣም ቆንጆ የሆነ ጋዜጣ ነበር ኤቢቢአይ ዊክሊ የሚባል የሳምንት ግን በጣም ትልቅ ደረጃ ሲደርስ ያው በአጋጣሚ በመንግስት ተዘግቶ ተቋረጠ ከዛ በኋላ የራሴን ጋዜጣ ጀመረ ነበር እንብልታ የሚባል በጣም ጥሩ የነበረ ጋዜጣ ነው እሱም እንደዚሁ ኮፒ ወደ 10000 ያደገ ሲመጣ ተዘጋ አንድ አመት ተኩል ያህል የራሴ የፖለቲካ ጋዜጣ ነበርኝ ከዛ በኋላ አዲስ አድማስ ጋዜጣ አዘጋጅ ነበርኩኝ አዲስ አድማስም ይታወቃል፣ ፖፑላር ነው። እዛ ነበርኩ። ከዛ በኋላ ደግሞ መጨረሻ ላይ ፋክት የሚባል መጽሔት ላይ እዛም ነበር ምሰራው። እሱም እንደዚሁ በመንግስት ተዘጋ። እንግዲህ አሁን መጨረሻ ቪኦኤ መጥቻለሁ። እንግዲህ
ጓደኛ መጣ። በጣም በረከት ንሻን ሲል
ይሄ ነው ያለው። እንግዲህ ወደ ሙዚቃ ልሂድ እና መጀመሪያ ላይ ትዝታን ልክ እዚህ ጋር ስቀመጥና ትዝታን ሳያት የሚሰማኝ ስሜት አለ ሁልጊዜ። ልክ አሁን የምንመርጠው ሙዚቃ ገርልስ ራን ዘ ወርልድ የሚለውን አሁን ይህን ሙዚቃ ስመርጥ ልክ ትዝታ አይምሮ ውስጥ እንደምትመጣ ሁልጊዜ እናት አይምሮ ውስጥ ትመጣለች እና ሁሌም ሴቶች ቀን ሲባል እናቶች ናቸው ወደ ህሊና የሚመጡት። እናቶች የትኛውንም ሀገር ኢትዮጵያ ውስጥም ይሁኑ ከኢትዮጵያም ውጭ ይሁኑ የእናቶች ዋጋ በጣም ትልቅ ነው ምትለውና ቢዮንሴ ቪዲዮንም ሲታይ ጉልበት አለው። ከኋላዋ ሴቶች ይኖራሉ። በጉልበት ነው የምትዘፍነው፣ ዘፈኑን የምታወጣው። እና እሷ የሰለጠነ ሀገር ነው ያለችው፣ ግን የሚሰማት ይመስላል ባልሰለጠነ ሀገር ያሉ እናቶች። ስለዚህ ይሄ ኃይል ያለው ዘፈን ስለሆነ ይህን ዘፈን ለአድማጮቻችን ብንጋብዝ እናቶች የመሩ ነው እና ደግሞ በተለይ ለኢትዮጵያ እናቶች የማያለቅሱበት የማያዝኑበት ቀና ብለው የሚሄዱበት እድልን ይስጣቸው። እንደ ሌሎች ሀገር ሴቶችም በጣም ከባድ ነው የነሱ ችግርና እሱን እድል ይስጣቸው ለእናቶቻችን የሚል መልእክት ነው ያለኝ። ያደመጣችሁት ዜማ የቢዮንሴ ኖልስን ገርልስ ረን ዘ ወርልድ የሚለውን ዜማ ነው። ትዝታ፣ ስለ ሴቶች፣ ስለ እናቶች ወይም ስለ ኢትዮጵያ መናገር የምትፈልጊው ነገር እንዳለ ከፊትሽ ተረድቻለሁ።
አዎ፣ ልክ ነው። ቀደም ሲል ስለ ጦርነት አንስተናል። አንቺም እናቶች ያላቸውን ሚና ተናግረሻል እና በተለይ የኢትዮጵያ እናቶች ላለፉት 40 ዓመታት ልጆቻቸውን በተለያየ ጦርነት ሲገብሩ ነበር። ልጆቻቸውን ብቻ ሳይሆን ባሎቻቸውን፣ ወንድሞቻቸውን፣ አባቶቻቸውን ሲገብሩ ነበረ እና እውነትም አሁን ቀደም ሲል እንደሰማነው እንደ ቢያንሴ ዜማ ወንዶች ወደ ጦርነት በሚሄዱበት ጊዜ አገሩን ቀጥ አድርገው የሚይዙት እናቶች ናቸው። አሁን ለምሳሌ እስር ቤት በሚታሰሩበት ጊዜ እየተመላለሱ ስንቅ የሚያቀብሉት፣ ልጆቻቸውን የሚያጽናኑ የሚጎበኙ ሴቶች ናቸው። እውነትም ሴቶች ዓለምን ያዞሯታል ቢባል እውነት ነው እና በዚህ አጋጣሚ እንደው ከመለያየታችን በፊት ደስንም እዚህ ዛሬ የሙዚቃው ዝግጅት ላይ እንድንገኝ ስለጋበዘን በጣም እያመሰገንኩኝ፣ ሌላ ደግሞ ማመስገን የምወደው የአገራችን መሪ በአሁኑ ወቅት 50% ሴቶች እንዲሆኑ ያውም ደግሞ ድሮ ከተለመደው እነኚህ የስፖርትና የወጣቶች እንዲህ ከሚል ውጪ የሰላም ሚኒስትር፣ የመከላከያ ሚኒስትር የሚሉትን በጣም ለሀገር አስፈላጊ የሆኑ ውሳኔ ሰጪ የሆኑ ቦታዎች ላይ ሴቶችን በማስቀመጣቸው ኢትዮጵያ ሴቶች እድለኞች ናቸው። ትንንሽ ልጆች፣ ልጃገረዶች እየተማሩ ያሉ አርአያ ይኖራቸዋል፣ የሚያዩት ይኖራቸዋል የሚል እምነት ነው ያለኝ። ሴቶቹንም በዚህ አጋጣሚ በዚህ ዓለም አቀፍ የሴቶች ቀን እንኳን ደስ ያላችሁ፣ ለሀገራችሁ ፍሬ ታመጣላችሁ፣ ሰላም ይኑር በሀገራችን በሚል ላጠናቀቀ ወዳለሁ እና ከእናንተም ጋር ስለቆየሁኝ አመሰግናለሁ። ሳሌ ምንም ጽዮናን ነው።
እኛም እናመሰግናለን። ደስ ሰዓታችን አለቀ ስላልከን ነው እንጂ የሚያበቃ ጉዳይ አይደለም የሴቶች ታሪክ።
አመሰግናለሁ ትዝታ፣ ሳሌም፣ ጽዮን። የተከበራቸው ሙዚቃ ቀን አድማጮች አብራችሁ ስለቆያችሁ በጣም እጅጉን አመሰግናለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው።
ደሳለኝን ለሙዚቃ ቃናው እናመሰግናለን። በእኔም በኩል ለኢትዮጵያም ለዓለም ሴቶች ሁሉ እንኳን ለማርች 8 የዓለም ሴቶች ቀን አደረሳችሁ ላለው የማጠቃለያ ዜና ላሰማችሁ። ላለፉት 5 ዓመታት የአማራ ክልል ፕሬዚደንት ሆነው ያገለገሉት አቶ ገዱ አንዳርጋቸው ከፍ ላለ ኃላፊነት መታጨታቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ ለአቶ ገዱ አሸኛኘት ባህር ዳር ላይ በተሰናዳ ዝግጅት ላይ ትናንት ምሽት ተገኝተው ንግግር ባደረጉበት ወቅት አቶ ገዱ አዲሱን ስራቸውን የሚጀምሩት ከአንድ ሳምንት በኋላ መሆኑን ከመግለጽ በስተቀር የስራውን ምንነት አልተናገሩም። አቶ ገዱ በለውጥ ውስጥ ነበራቸው ያሉትን አጋዥ ሚናም ጠቅላይ ሚኒስትር አብይ በአድናቆት አንስተዋል። ኢትዮጵያን ከምናፈርስ እኛ ሺህ ጊዜ ብንፈርስ ይሻላል ያሉት ዶክተር አብይ ሀገሪቱ ያለችበትን ሁኔታ ሲገልጹ በአሁኑ ጊዜ ችግሮች እንደገጠሟቸውና አሳዛኝ ዜናዎችና መርዶዎች አዘውትረው እየተሰሙ መሆኑን አስታውሰው ችግሮቹ ግን ሊያቆሙን አይችሉም ብለዋል። ችግሮቻችንን ተቋቁመንና በከፍተኛ ጀግንነት አሸንፈን ይህችን አገር ለመጪ ትውልድ ማሸጋገር የኃላፊነት ድርሻችን ነው። ይሄ ደግሞ የጋራ ርብርብን ይጠይቃል ብለዋል ጠቅላይ ሚኒስትሩ። የኦሮሞንና የአማራን ሕዝብ ትስስር አስመልክቶም ኦሮማራ የሚለው እንቅስቃሴ የተሸረሸረና እየተሸረሸረ ያለ የሚመስላቸው አሉ ብለው ያ አስተሳሰብ ትክክል እንዳልሆነና ትስስሩ እንደጠነከረ መሆኑን ተናግረዋል። በዚሁ የአቶ ገዱ አንዳርጋቸው አሸኛኘት ላይ ሰፊ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ደመቀ መኮንን በተለይ ሀገሪቱን ዋና ከተማ ጉዳይ አንስተው አዲስ አበባ ሁሉም ነዋሪዎቿ የሚኖሩባትና የሚበለጽጉባት የጋራችን በመሆኗ በከተማይቱ ላይ የሚነሳውን የባለቤትነት ጥያቄ አስመልክቶ ሰፊ ውይይት ሊደረግበት ይገባል ብለዋል። በአሸኛኘቱ ስነ ስርዓት ላይ ከፌዴራልና የክልል ባለስልጣናት በተጨማሪ የባህር ዳር ነዋሪዎችና ከሌሎችም አካባቢዎች የተጋበዙ እንግዶች እንደነበሩ የባህር ዳር ሪፖርተራችን አስቴር ምስጋናው ዘግባለች። አስቴር በዚህ ክንዋኔ ላይ ሰፋ ያለ ዘገባ እያሰናዳች ነው፣ ከሰሞኑ ይዛ ትመለሳለች። አልሳንቶስ ቴክኒሻኑ ነው። እኔም ዜናውን ያሰማችሁ ሰሎሞን አባተ በዚሁ እንሰናበታችኋለን። ጤና ይስጥልኝ።
በ22 በ25ና በ30 ሜትር ባንድ እስከ ምሽቱ 4 ሰዓት ያስተናገድነው ፕሮግራም እዚህ ላይ ያበቃል። አዲሱ አበበ ነኝ፣ ፕሮግራሙን የመራው ንጉሡ ታምሬ። መልካም ምሽት።